እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ጥቅምት 1 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አሉላ ከበደ ያሰማናል።
ጤና ይስጥልኝ፣ እንደምናመሻችሁ። የሰዓቱን ዋና ዋና ዜናዎች ያሰማለሁ። ሩሲያ በሶሪያ በምታካሄደውና በእስላማዊ ጽንፈኛ ቡድን አይሲል አሊያም የተባበሩት መንግስታት ድርጅት በዓለም አቀፍ አሸባሪነት በፈረጃቸው ሌሎች ቡድኖች ላይ በዋናነት ያልተነጣጠረ መሆኑ የሚነገርለትን የአየር ድብደባ በአስቸኳይ እንድታቆም የአውሮፓውያን ምክር ቤት ጥሪ ያቀረበ። የአውሮፓ ምክር ቤት ሩሲያ ጽንፈኝነትን በማያራምዱ የባሽር አልአሳድ መንግስት ተቃዋሚ ወገኖች ላይ ከቅርብ ጊዜ ወዲህ በማካሄድ ላይ የምትገኘው ወታደራዊ ዘመቻ በእጅጉ አሳስቦኛል ሲል ባስታወቀበት በዚህ መግለጫው ወታደራዊ ዘመቻዋን በአስቸኳይ ማቆም አለባትም ብሏል። የሩሲያ መከላከያ ሚኒስቴር በበኩሉ የጦር አውሮፕላኖቹ ባለፉት 24 ሰዓታት ውስጥ ብቻ 53 ኢላማዎችን መትተዋል ሲል በኢድሊብ የአይሲስ የማሰልጠኛ ካምፕና በላታኪያ ጽንፈኛው ቡድን ከምድር በታች የገነባቸው የጦር ካምፖች የተደበደቡበትን ያሳያል ያለውን የቪዲዮ ምስል በኢንተርኔት አውጥቷል። ሞስኮ ከሶሪያ መንግስት ኃይሎች ጋር የተቀነባበረውና በአወዛጋቢው በዚህ ወታደራዊ ዘመቻዋ ሁለተኛ ሳምንቱን እያገባደደ ባለበት በአሁኑ ሰዓት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከትላንት በስቲያ በሰጡት ቃል አንዳች ሁነኛ የፖለቲካ ድርድር ማካሄድ የሚያስችል ሁኔታ ለመፍጠር የባሽር አልአሳድን መንግስት ማጠናከር የሚደግፉ መሆናቸውን ተናግረዋል። በአንካራ ባለፈው ቅዳሜ ለደረሰውና የ97 ሰዎችን ህይወት ላጠፋው የአጥፍቶ ጠፊ ቦምብ ፍንዳታ ዋነኛ ተጠርጣሪው ጽንፈኛው እስላማዊ ቡድን ነው ሲሉ የቱርኩ ጠቅላይ ሚኒስትር አህመት ዳቡትግሉ አስታወቁ። መርማሪዎች ሁኔታውን ለማጣራት ስራቸውን እንደቀጠሉ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የናይጄሪያው የሁከት ቡድን የቦኮ ሀራም ታጣቂዎች እጅ እንዲሰጡ የአገሪቱ ጦር ሰራዊት ጥሪ አሳለፈ። የጦር ሰራዊቱ ቃል አቀባይ ኮሎኔል ሳኒ ኩካሼካ ኡስማን በሰጡት ቃል የቦኮ ሀራም መደበቂያዎችን ሁሉ የሚያውቁ መሆኑንና ታጣቂዎቹ መከበባቸውንም ተናግረዋል። ጦሩ ማስጠንቀቂያውን ያወጣው የዛሬ የሁከቱ ቡድን ሰሜናዊ ካሜሩን ውስጥ አድርሶታል በተባለ የአጥፍቶ ጠፊ ጥቃት 9 ሰው ከተገደለና ሌሎች 29 ሰዎች ከቆሰሉ በኋላ ነው። የታጣቂዎቹ አቅም በናይጄሪያ ጦር እጅግ መዳከሙን የተናገሩት ኮሎኔል ኡስማን፣ ይሁን እንጂ ቡድኑ ያለ ለማስመሰል ተመሳሳይ የአጥፍቶ ጠፊ ጥቃቶችን እንደ ዘዴ መያዙን ጠቁመዋል። አድማጮች፣ የሰዓቱ አጫጭር የዓለም ዜና ይኸው ነበረ።
አመሰግናለሁ አሉላ ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ቅንብራችን እናልፋለን። ከተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ጋር የተያያዘ ዝግጅት ነው የመጀመሪያው። የጉባኤውን አንዳንድ አበይት ነጥቦችና የባለሙያዎችና የምሁራን ትንታኔን አካቷል። የመጀመሪያው ክፍል ቀጥሎ ይቀርባል። የዛሬ ዝግጅት ተሳታፊዎችና ተንታኞቹን ባለሙያዎች በብዙ አጋጣሚዎች ታውቋቸዋላችሁ። ዛሬንም ከማን ጋር እንደሚያመሹ ቢያውቁ ለእርስዎ ተሳትፎ መስፋት ሳይጠቅም አይቀርም ብዬ በማሰቤ የእንግዶቼን ማንነትና ዛሬ ያሉበትን ሁኔታ ከራሳቸው አንደበት አሰማዎታለሁ። ዶክተር ደምስ ጫን ያለው፣ ዶክተር አክሎግ ቢራራና ዶክተር ጌታቸው አሰፋ ናቸው። እንዳቀማመጣቸው ከዶክተር ደምስ ጫን ያለው ልነሳ።
እኔ በሙያ የግብርና ኢኮኖሚስት ነኝ። የምሰራው በግል ነው። የግል አማካሪ ነኝ ወይም ኮንሰልተንት ነኝ። እንግዲህ በአጠቃላይ ከ35 ዓመት በላይ ልምድ አለኝ። ግን በአብዛኛው ልምዴ በማስተማር በጥናትና ምርምርና በማማከር ነው። አሁንም አስተምራለሁ። ያው
የት ነው እያስተማሩ ያሉት ዶክተር ደምስ?
ላለፉት 4 ዓመት በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማስተርስ ፕሮግራም ላይ የግብርና ፖሊሲ የሚለው ሞዲውል እኔ ነኝ የማስተምርላቸው የምሸፍንላቸው።
ዶክተር ደምስ መጽሐፍም ጽፈዋል መሰለኝ በቅርቡ።
ጽፍ ያለው ወጥቷል። የኢትዮጵያ የውስጣዊ ፖሊሲና ሀገራዊ ፖሊሲና እድገት በሚል የግብርናው የፓስቶራልና የገጠር ልማት በሚል 950-900 በላይ ገጽ ያለው መጽሐፍ ያለው።
አመሰግናለሁ ዶክተር ደምስ። ዶክተር አክሎግ ቢራራስ ማን ይሆኑ? ስራቸውስ ምን ይሆን?
ስራ የጀመርኩት ኢትዮጵያ ነው። አብዮቱ እንደፈነዳ በደርግ ጊዜ ተመልሼ ለ4 ዓመታት ያክል በብሔራዊ ባንክ የኢኮኖሚና የፖሊሲ ምርምር ክፍል ኃላፊ ሁኜ ሰርቻለሁ። የዋናው አዛዥ የኢኮኖሚ አማካሪ ሁኜ ሰርቻለሁ።
የባንኩ ገዢ ማለት ነው?
አዎ፣ የባንኩ ገዢ አቶ ተፈራ ደገፌ ነፍሳቸውን ይማርና፣ ከዚያ በኋላ ደግሞ የንግድ ባንክ ዋና ስራ አስኪያጅ ሁኜ ሰርቼ ነበር። ሁኔታው በጣም ለህይወቴ አስጊ ስለሆነ ወደ ውጭ እንድሰደድ ተገድጄ ነበር በደርግ ጊዜ። ከዚያ በኋላ ስራ ስፈልግ USAID ቀጥሮኝ የኢኮኖሚ አማካሪ ሆኜ ቻድ እና ካሜሩን በአማካሪነት ለኤአይዲ ሰርቻለሁ። ከዚያ በኋላ ተማሪ በነበርኩበት ጊዜ ዶክተሬቴን በመጨረስ ላይ በነበርኩበት ጊዜ እንደ አጋጣሚ ሆኖ አንድ ኢትዮጵያዊ አቶ ቡልቻ ደመቅሳ እግዚአብሔር ይስጣቸውና ዓለም ባንክ መጥተህ በኢንተርን ብትሰራ ጥሩ ነው ብለውኝ እዚያ እሰራ ነበር። እዚያ እሰራ በነበረበት ጊዜ ለያንግ ፕሮፌሽናል ፕሮግራም እጩ ሆኜ ተቀብለው ነበር። ነገር ግን አልፈልግም ብዬ ወደ ኢትዮጵያ ተመለስኩ እና ያን መሰረት ስለጣለልኝ ቻድና ካሜሩን ከሰራው በኋላ ዓለም ባንክ ቀጠረኝ። የቀጠረኝ ኢኮኖሚስት ሁኜ እንዳገለግል ነበር። እንደ አጋጣሚ ሆኖ በዚያ ጊዜ ኢኮኖሚስቶች ሪክሩት የሚያደርግ ሰው የለምና ኢኮኖሚስቶቹን ሪክሩት እንድታደርግ እንቀጥረሃለን።
እንዲቀጥሩ እንዲመለምሉ ማለት ነው?
እንድመለምል ማለት ነው። በየቦታው እየሄድኩ እንድመለምል፣ ኢንተርቪው እንዳደርግ፣ ዘገባ እንዳደርግ እና የሚመረጡ ግለሰቦችን ለወሳኞች እንዳቀርብ በጣም ወደድኩት ስራውን። በዚያው ኢኮኖሚስቶችን በአፍሪካ በሌሎችም ሀገሮች እየሄድኩኝ እየመለመልኩኝ ወደ ዓለም ባንክ እንዲገቡ አድርጌ ነበር። ከዚያ በኋላ ግን በተለያዩ ዘርፎች በኢኮኖሚስትነትም በአማካሪነትም በማኔጀርነትም ለ30 ዓመታት ካገለገልኩ በኋላ ሙሉ ጡረታዬን ይዤ ወጥቼ ከዚያ ወዲህ የምሰራው ሁሉም ነገር ጡረታ ወጣሁኝ እንጂ ስራ አልለቀኩም። አንደኛ አስተማሪ ሆኜ ትሪኒቲ ዩኒቨርሲቲ የፖለቲካል ኢኮኖሚ ሳስተምር ቆይቼ ነበር። ያንን ለማስተማር በፍጹም ስላስቸገረኝ ከሌላው ስራ ጋር ወደ መጽሐፉ ዞርኩኝ እና 5 መጽሐፎች ጽፌያለሁ። አንደኛው ግሎባላይዜሽን ላይ ብዙ እውቅና እና ትችት የደረሰበት መጽሐፍ ጽፌያለሁ። ድርጅታዊ ምዝበራ የሚለውን በሙስና ዙሪያ ጽፌያለሁ። ሌሎችም ጽፌያለሁ። አሁንም ሌላ መጽሐፍ በመጽሐፍ ላይ ነኝ እና አሁን ስራዬ ኢትዮጵያ ናት። አገሬን እወዳለሁ፣ አገሬን አፈቅራለሁ። እስካለው ድረስ አቅም እስካለኝ ድረስ ችሎታ እስካለኝ ድረስ ለአገሪቱ አስተዋጽኦ ለማድረግ እስከቻልኩ ድረስ ይህንን ለማድረግ ነው ወስኜ ያለሁት እና በጣም አመሰግናለሁ። ይሄ ጥያቄ ብዙ ጊዜ ስለማይጠየቅ አቶ ሰለሞን እጅግ በጣም አመሰግናለሁ።
ዶክተር አክሎግን አመሰግናለሁ። ተከታዩ የተፈጥሮ አካባቢና የአየር ንብረት ተመራማሪና መምህሩ ዶክተር ጌታቸው አሰፋ ናቸው።
አሁን ያለሁት በዩኒቨርሲቲ ኦፍ ካልግሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኜ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ።
አመሰግናለሁ ዶክተር ጌታቸው አሰፋ። ጉዳያችን በመግቢያው እንደተጠቀሰው የተባበሩት መንግስታት ድርጅት 70ኛው ጠቅላላ ጉባኤ ነው። ይህ ጠቅላላ ጉባኤ ልዩ ትኩረት ሰጥቶ የተነጋገረባቸው ጉዳዮች የተፈጥሯችንና የእኛ መጻኢ ዕጣ ፈንታ፣ የዘመኑ የዓለም ጸጥታና ሰላም፣ እንዲሁም የሽብር ፈጠራ ገጽታዎችና የችግሮቹ መሠረቶች ናቸው። ዛሬ ያሉብንን ችግሮች ማሸነፍ ይቻላል የሚል እምነት አላቸው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን
በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን።
የብዙዎቹ የጸጥታ ችግሮችና ለሽብር ፈጠራ ቀለብ የሚያቀርቡ እክሎች መሰረቶች የአስተዳደር አያያዝ መሆኑን ዘወትር የሚጎተጉቱት የአሜሪካው ፕሬዚደንት ባራክ ኦባማ በዚህ ጠቅላላ ጉባኤም ላይ ይህንኑ ሐሳባቸውን አጠንክረው ደግመውታል።
Real path to lasting stability and progress is not less democracy. I believe it is more democracy in terms of free speech and freedom of religion.
ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የህግን የበላይነት በማስጠበቅ ጠንካራ የሲቪል ማህበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀገራቸው እያሳየች ያለችውን እድገትና ልማት ተናግረዋል። የመንግስታቸውን ራዕይና የጉዞ አቅጣጫም ጠቁመዋል።
ኢትዮጵያ has embarked on an ambitious transformative agenda with a view to achieving a middle income status by the year 2025.
ኢትዮጵያ እስከ 2018 ዓመተ ምህረት ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት እቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው 5 ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የእድገትና ትራንስፎርሜሽን እቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው።
የምጣኔ ሀብት የሰብአዊ ልማትና የአካባቢ ጉዳዮች ተመራማሪዎቹና ባለሙያዎቹ እንግዶቼ ስፋት ያላቸውን አካባቢዎች ከምርምሮችና ጥልቀት ካላቸው ልምዶቻቸው ጋር እያስተካከሉ ተንትነዋል፣ ፈትሸዋቸዋል። ኢትዮጵያን በሚመለከት ሁሉም ተወያዮቼ የሚስማሙበት ነጥብ አለ። ከዶክተር ደምስል እንነሳ።
የኢትዮጵያ መንግስት ብቻ ስላለ ሳይሆን የዓለም ባንክ፣ የዓለም የገንዘብ ድርጅት እነዚህ በኢኮኖሚ ላይ ትልቅ ጥናት እናደርጋለን የሚሉት ሁሉ የተስማሙበት ነው የምለው ለምሳሌ ያህል የኢትዮጵያ የነፍስ ወከፍ ገቢ $632 በ2006 እንደደረሰ ሁሉም ሪፖርት አድርገውታል። በዚህኛው በ2007 ዓመት ያው $700 እንደሚሆን ነው። ስለዚህ ይሄንን ፍጥነት ካየኸው 10 አመት ሳይሆን በ5 አመት ጊዜ ውስጥ ይሄ መካከለኛ ገቢ ያላቸው ሀገሮች የሚመዘኑበት የነፍስ ወከፍ ገቢ $1,000 አካባቢ ይታለፋል ማለት ነው። ስለዚህ ብዙ የሚያስገርም ነገር መኖር የለበትም። ከፈቀድክልኝ ግን እዚህ ላይ ጥንቃቄ ማድረግ ያለብን ለኔም ላንተም ለብዙ ኢትዮጵያን መናገር እንፈልገው እንዲህ አድገናል፣ ይሄን ያህል እድገት እያስመዘገብን ነው ስንል በአሁንም ቢሆን ድህነት፣ ረሃብ እና የመሳሰሉት ችግር አይደሉም ማለት አይደለም። መነሻችንን ነው ማየት ያለብን። የተነሳ ነው በጣም በጣም ከወረደ ደረጃ ነው። የዛሬ 20 አመት እንዲህ አካባቢ የነበረበት ደረጃ ስታየው ይሄ እድገት የማይመዘገብበት ምክንያት የለም። ትንሽ ከተሰራ ሁኔታዎች ፈርታይል ነበሩ። ከአሁን ወደ ያለው ግን በጣም የሚያታግል ሊሆን ይችላል። አባባሌ ግልጽ ከሆነ ማለት ነው።
ይህንን እድገት ስንመለከተው ወይም ይህን የነፍስ ወከፍ ገቢን ስንመለከት እና የአጠቃላይ ብሔራዊ ምርቱን እድገት ስንመለከት ምን ያህል የተከፋፈለ ነው ይሄ ሀብት? ይሄ የእድገት መጠን በየሰው ህይወት ላይ የሚመነዘርበት መገለጫ ምንድን ነው የሚሆነው? ነው ወይስ ጥቂት ባለሀብቶች ሀብት አካብተው ይሄ የጥቂት ባለሀብቶች ሀብት ለ80 ሚሊዮን ህዝብ በስሌት ደረጃ ሲካፈል $1,000 ይሆናል በሚል ነው የመካከለኛ ገቢ ሀገር ትሆናለች የሚባለው? ስርጭቱ ምን ያህል ነው በህዝቡ ህይወት?
በጣም ጥሩ ጥያቄ ነው። ይሄ ሌላው መነጋገር ያለብን ጉዳይ ነው። ቅድም ያልኩት እድገት ነው፣ የእድገት መለኪያ ተብሎ የሚቀመጥ ነው። የስርጭት መለኪያ ተብሎ ደግሞ የሚጠቀሱና የኢትዮጵያ መንግስትም ሌሎች የሚጠቀሙባቸው አሉ። አሁንም ብዙ ቴክኒካል አናድርገው እንጂ ጂኒ ኮፊሽንት የሚባል ነገር አለ። ይሄ ጂኒ ኮፊሽንት እየተሰራ ይወጣል። አሁን ሁሉም ሪፖርት የሚያደርጉትና የተስማማንበት ወደ 0.3 አካባቢ ነው ነው የሚለው። ይሄ ቁጥር ደግሞ አልቀየረም በ10 ዓመታት ስታየው ማለት የሀብት ድልሉና ስርጭቱ ይሄን ያህል በጣም የከፋ አይደለም ነው ይሄ ቁጥር የሚያሳየው። ግን ጥንቃቄ መደረግ አለበት። ለምን አልሆነም ብለን መጠየቅ አለብን። ሁለት ምክንያቶች አሉት።
ነገ ይዤላችሁም መለሳለሁኝ ቀሪውን። አሁን ወደ ተከታዩ ዝግጅት አልፋለሁኝ። ተከታዩ እንግዳዬ አባ ሙሴ ዘርአይ ይባላሉ። ለዘንድሮ ኖቤል ታጭተው የነበሩ የአውሮፓ የሚኖሩ ኤርትራዊ ካህን ናቸው። ከእርሳቸው ጋር የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ እና የጀርመን ቻንስለር አንጌላ መርከልም ታጭተው ነበረ። በእርግጥ የሰላም የኖቤል ሽልማቱን የወሰደው ቱኒዚያን ከጃስሚን አብዮት በኋላ ሀገሪቱ ወደ ጦርነት እንዳትገባ ያስቻላት የቱኒዚያው የአራት ድርጅቶች ቡድን ነው። እንዲያም ሆኖ ግን ለዚያ ሽልማት መታጨቱ በራሱ ታላቅ ክብር ነውና እንኳን ደስ አለዎ ስል ወደ አባ ሙሴ ስልክ ደወልኩ።
እግዚአብሔር ይስጥልኝ። የሁላችን ደስታ መሆን ያለበት ነው። ለምን ይህ ለእኔ ብቻ ሳይሆን ከእኔ በላይ ለነዛ በእውነት ለነጻነት ፈልጎ ፍትህ ፈልጎ የተሻለ ኑሮ ፈልጎ በጣም በትልቅ ፍላጎትና ትምኒት ስንት መንገድ ላይ ተንከራትቶ ወደ ኤሮጳ ይሁን ወደ አሜሪካ ይሁን ወደ ሌላ ይሁን ወጥቶ ለራሳቸውና ለአገር ቤት ላሉ ህዝባቸው ወንድም እህታቸው የሚረዱና በእነሱ ኃይል ስንት ፋሚሊ ስንት ስድራ ቤት ቆሞ የሚኖር ያለ ዋናው ይሄ ክብር ይሄ የእኔ ኖቤል መታጨት ለነሱ ነው። ስለዚህ ደስታው ለሁሉ ለነዚህ ሁሉ ለነሱ ፋሚሊ ለነዛ ባህርና ሰሃራ የሞቱትን በሊቢያ የተገደሉትን በእስር ቤት የሞቱትን ለነሱ ፋሚሊም ይሄ ኖቤል መታጨቱ ለነዚህ ሁሉ ነው።
አባ ሙሴ፣ ኦስሎ የሚገኘው የኖርዌይ የሽልማት ኮሚቴ ይህንን ሽልማት ለአራቱ የቱኒዚያ ድርጅቶች መሸለሙን ዛሬ አስታውቋልና እስቲ እርሶ ከነዛ ከተጠቋሚዎቹ ወይም ከቅድሚያ ተመራጮቹ አንዱ ነበሩና ምንድን ነው በዚህ ምርጫ የሚሰማዎት ነገር? ምንድን ነው የሚያስተላልፉት መልእክት? አባታችን፣
እዛ መታጨቱ ትልቅ ነገር ነው። ለዚህም ምንም የጠበቁት ነገር አልነበረም። ለነዚህ በሰላም በነበረው ግርግርና የፖለቲካ ችግር አገራቸው ያለ ውጊያ ያለ እንትን በሰላም መፍትሄ እንዲገኝ ጥረት ያደረጉ አራት የተለያዩ ማህበሮች የሰጡትን ለሌሎች ሀገር ለሌሎች የአፍሪካን ሀገሮች ለሌሎች የአረብ ሀገሮችም ትልቅ ትምህርት ትልቅ አብነት እንዲሆኑ ነው። ስለዚህ እነሱም እንዲበረቱ ጥሩ እንትን ያደረጉ። ስለዚህ እኛም የምንመኘው የምንፈልገው ጥረት የምናርገው ያለን ለዚህ ነው። በየሀገሩ የሆነ ችግር ሲፈጠርም በሰላማዊ መንገድ መፍትሄ አግኝቶ ሰው በሀገሩ መብቱ ተጠብቆለት መብቱ ተከብሮለት ሊኖርበት የሚችል እድል እንዲከፈት ነው። ይሄ እነዚህ አራት ማህበሮች ለዚህ ጥረት አድርጎ ሰርቶ አትሊስት አገራቸው በዛ በ2011 በነበረው የፖለቲካ ብዙ እንቅስቃሴና ብዙ ትግል ምናምን በነበረበት ጊዜ በሰላማዊ መንገድ እንዲፈታ ጥረት ስላደረጉ የሚገባቸው ነው። ስለዚህ ለነሱ መስጠትም ለሁላችን ለአፍሪካ በዚህ መንገድ የነሱ የያዙትን መንገድ ተከትሎ ሌሎች አገሮችም እንዲከተሏቸው ይሄ ትልቅ ጥሪ ነው።
አባ ሙሴ፣ በእርግጥ ዛሬም ደግመውታል እርሱ አሁን ከኔ ጋር እየተናገሩ፣ ቀደም ሲልም ሰጥተውን በነበረ ቃለ ምልልስ ያለ ፍትህ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጆች መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትህ፣ ሰብአዊ መብቶችና ነጻነት ናቸው ብለው ነበረ እና ይሄ የዘንድሮው ሽልማት ምን ያህል ያረጋግጥልዎታል ይሄንን ሐሳቦን? ሌሎችስ እንዲከተሏቸው አርአያ ይሆናሉ ያሉት ምን ማለትዎ ነው?
አሁን የምናየው ያለ ነው ሊቢያ ያለ ሁኔታ፣ ግብጽ ያለ ሁኔታ፣ ሌሎች የአፍሪካን ሀገሮች ብዙ ቦታ ያለ ሁኔታ አይተን እነሱን ስናይ የእነሱን አሰራር የእነሱን አካሄድ አመራር ወይ የችግሩ መፍትሄ ማግኘት ሁኔታው አመቻችቶ መቻላቸውን ትልቅ ትምህርት ነው። ያ ያልኩት ባለፈውም ሰላም መገነባት ያለበት ነው። ሰላም ሲገነባ ደግሞ ግዴታ ያለ ፍትህ ሰላም ሊኖር አይችልም። ያለ ነጻነት ሰላም ሊኖር አይችልም። የሰው የእያንዳንዱ ዜጋ መብቱ ካልተጠበቀለት ሰላም ሊኖር አይችልም። ስለዚህ እነዚህ መሰረታዊ የሆኑ መብቶች እና ሁኔታዎች ሳይፈጠሩ ሰላም ሊኖር አይችልም። እነዚህ ሰዎች በአገራቸው በነበረ ሁኔታ እነዚህ ነገሮች እንዲመቻቹ ለማድረግ ጥረት ስላደረጉ ስለሰሩበት ስቲል አሁንም እየሰሩበት ስለሆነ ጥሩ አብነት ጥሩ ትምህርት ነው የምለው።
አባ ሙሴ እርሶ በስደተኞች ጉዳይ አውሮፓ ውስጥ በጣም ብዙ ትግል እያደረጉ ያሉ ድምጾን እያሰሙ ያሉ ሰው ነዎት እና እርሶ ሲታጩም ከዚሁ ጩኸቶ ጋር ከዚሁ ድምጾ ጋር የስደተኞች ብሶት ሮሮና እንግልት እንዲሰማ ሲያደርጉ ለቆዩት ጥረት ነው ለዚህ ሽልማት ታጭተው የነበረው። አሁን ከነገሩኝ ነጥቦች ጋር የነዚህን የስደተኞች እንግልትና ለስደት መዳረግ እንዴት ነው የሚመለከቱት? በተለይ ደግሞ እነዚህ ስደተኞች የሚነሱት ከኤርትራ፣ ከኢትዮጵያ፣ ከሶማሊያ፣ ከሱዳን እንደዚህ ካሉት የምስራቅ አፍሪካ ሀገሮች ነው?
አዎ፣ በዚህ በተጠቀሱት ሀገሮች እያንዳንዱ የየራሱ ችግርና የየራሱ የፖለቲካ፣ የኢኮኖሚ፣ ካልቸር የተለያየ ሁኔታ ያለበትና መፍትሄ የሚፈልጉ ችግሮች ያሉበት አገሮች ናቸው። ስለዚህ ከነዚህ አገሮች ሸሽቶ ወደ ስደት የሚያመሩ በፖለቲካ ችግር ያለው፣ የኢኮኖሚ ችግር ያለው፣ የተለያየ ሌላ ችግር ያለው ሰው አለ። እነዚህ ሰዎችም ከሀገራቸው ከወጡ በኋላ ምን አይነት ችግርና ምን አይነት ስቃይ እንደሚያገኙ በብዛት በተለያየ ቦታ በጋዜጣም ይሁን በፓርላማዎች እየሄድኩ ስለዚህ ጉዳይ ነው የምንነጋገረው። አሁን የዛሬ 2 ቀን ብሩክሰል እዛ የኮሚሽነር ኦፊስ ሄጅም ስለዚህ ጉዳይ ስነጋገር ነው ያሳለፍኩት።
የአውሮፓ ህብረት ኮሚሽን ማለት ነው?
አዎ። መፍትሄ እንዲያገኙ አሁን ባለፈው ወር የተደረገ ስምምነት በአውሮፓ ደረጃ ለእነዚህ 120,000 ስደተኞች በህጋዊ መንገድ ከግሪክና ከጣሊያን ወደ ሰሜን አውሮፓ ለመሸጋገር የሚል ነው። ግን እኔ አሁን ባለፈውም ሄጄ የጠየቅኩት ኦኬ፣ ይሄ ጊዜያዊ መፍትሄ ነው፣ ለእድል አድርጎ እግዚአብሔር በህይወት እንዲቆዩ የፈቀደላቸው ስንት ችግርና እንትን ተሻግሮ የመጡ እንጂ ስንት ደግሞ በሰሃራና በባህር የሞተ አለ። ስለዚህ ለምን ለነዛ መጨረሻ ጊዜ ከአውሮፓ በርን መጥቶ ስላንኳኩ ብቻ መፍትሄ የሚሰጣቸው? ለእነሱ ብቻ ሳይሆን እኛም ጠይቀው ያለ ነው ገና እነዚህ ሰዎች ከተቻለ በሀገራቸው ያለ ችግር እንዲፈታላቸው እና በሀገራቸው የሚኖሩበት መብታቸው የሚጠበቅበት ክብራቸው ተጠብቆ ሊኖሩበት የሚችሉ አውሮፓ ደግሞ ባላት አቅም ኢኮኖሚካሊም እዛ ኢንቨስት አድርጎ የስራ እድል እንዲከፈት እንዲፈጠር እና ይሄ ሰው በአገሩ የሚኖርበት ይሄ ለረዥም ጊዜ የሚሆን መፍትሄ ነው።
አባ ሙሴ ከቀሪ መልእክቶቻቸው ጋር በነገው ምሽት ይመለሳሉ። ወደ ተከታዩ ዝግጅት ልለፍ። አሁን አንጋፋው ጋዜጠኛ ሙሉጌታ ሉሌ ባለፈው ሳምንት አርፏል። ለመሆኑ ሙሉጌታ ሉሌ ማን ነበር? ተከታዩ ዝግጅት ሙሉ ሕይወቱን ይዳስሳል። ባልደረቦች አዲሱ አበበና አሉላ ከበደ ያቀናበሩት ዝግጅት ነው። በቅድሚያ እነርሱ ራሳቸው የሚያውቁትን ይጨዋወታሉ። ከአዲሱ ትውስታ እንጀምር።
በደሙያውን ያስተማረኝ ኮትኩቶ ለዚህ ላለሁበት ሁኔታ ያበቃኝ ስለሆነ የሙያ አባቴ ነው እና ጋሽ ሙሉጌታ እንደምታውቀው የሚቀርብህ እንዳለቃ ሆኖ የማይከብድህ ግን ደግሞ ስራውን ተጠንቅቆ የሚያሰራህ እያስተማረ ስታጠፋ እንኳን ጥፋትህ እንዲህ ነው ብሎ አይደለም የሚነግርህ፣ የተሳሳትከውን ነገር ትክክሉን በመንገር ነው የሚያርምህ። አንድ ይሄ ነው። ሁለተኛ የጋሽ ሙሉጌታ ችሎታ አንድ ነገር ቁጭ ብሎ መጻፍ ከጀመረ ሳያቆም ብዙ ገጾች ይጽፋል። በጣም የሚገርመኝ ይሄ ነው። እንግዳችን አብረን ስናዋይ እንደተናገሩት የመጽሐፍ ቀበኛ ነውና አንባቢ ማለቱ አይበቃም። ከዛ በተረፍ ግን ደግነቱ የሁሉ ሰው ጓደኛ መሆኑ ያስገርመኛል። ካንተ ጋር ጓደኛ ይሆናል፣ ካንተ ከሚያንሰው ጋር ጓደኛ፣ ከትልቆቹ ጋር ትልቅ ነው። እንዲህ አይነት የተሟላ ተክለ ሰውነት ያለው ሰው በእውነት ሙሉጌታ ሉሌ ነው። አንብበህም አትጨርሶ መጽሐፍ
በጣም የሚገልጸው ይመስለኛል። አዲሱ አንተ ያልከውም የሁሉ ሰው ጓደኛ የሚል ለአንተም ለእኔም ጓደኛ መሆን መቻሉ፣ ከአንተም ከቀደሙት ጋራ ከእኔም በኋላ ከመጡት ጋራ ጓደኛ መሆን መቻሉ በብዙዎች እንደተገለጸው አንባቢነቱን 2 ደቂቃ አብረው ተቀምጠ ትረዳለህ። በጣም የሚያስገርመኝ ወይ በቦታው አለ ወይ በቦታው የነበረ ሰው የሚቀርበውን ያህል ግንዛቤ ኖሮት ይሰጥሃል። በዓለም ፀሐይ ግጥም እንደተገለጸው ምናለ ይህ ምንነገር መነጋገር ድሉ የነበረው በሕይወት ባለበት ቢሆን ሁሌ የሚባለው ነው። ካለፉ በኋላ ያን ያህል ትልቅነት ይነገራልና እስኪ ህይወትና ስራዎቹን በእንግዶቻችን ትውስታዎችን ዘክር። የቀድሞ የኢትዮጵያ ማስተዋቂያ ሚኒስትር ሻለቃ ግርማ ይልማ ከሲያትል፣
ከአዲስ አበባ የቅርብ ወዳጅና የቀድሞ የሥራ ባልደረባ አቶ አጥናፍ ሰገድ ይልማ፣
አሁንም ከአዲስ አበባ የቅርብ ወዳጅና የቀድሞ የሥራ ባልደረባ አቶ ከበደ አኒሳ፣
የቀድሞ የሥራ ባልደረባና ጓደኛ አቶ ጎሹ ሞገስ ከአዲስ አበባ ናቸው በክፍል አንድ ውስጥ የሚቀርቡ እንግዶቻችን። በቅድሚያ አራቱንም እናመሰግናለን። በእውነት
እናመሰግናለን።
ከርሶ ብንጀምር አቶ አጥናፍ፣ ሙሉጌታ ሉሌ እንዴት ይታወሳል?
መልካም። ሙሉጌታ ሉሌ ተወለደው ግንደበረት ነው። እንዲሁ በዋዛም በፈዛዛም ስንነጋገር አንድ 5 ዓመት እንደምበልጠው እሱም ይነግረኛል፣ እኔም መቀበል ነበርና 1933 ይመስለኛል የተወለደው። የመጀመሪያ ደረጃ ትምህርቱ አምቦ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርቱን የተከታተለው ደብረ ብርሃን ነው። ጠንካራና ጎበዝ ተማሪ እንደነበረ አብረውት ይማሩ የነበሩ ጓደኞቹ ይነግሩን ነበር። በኋላ የእሱ ጓደኞች የኔም ጓደኞች ነበሩና ይህን ይነግሩኝ ነበረ። ሌላ ጥያቄ አለ?
ይኖረናል። ሻለቃ ግርማ፣ ወደ እርስዎ ልምጣ። አቶ ሙሉጌታ ሲነሳ ምን ይታወሶታል? አቶ ሙሉጌታ ረጅም ጊዜ ጋዜጠኝነት ብቻ ሳይሆን በጥሩ ብዕረኝነቱ በኢትዮጵያ ጉዳይ ላይ በጻፋቸው ትልልቅ ጽሁፎች የምታወቁን ያህል አቶ ሙሉጌታ ማን ነው ሲባል ምንድን ነው እንደው ፈጥኖ ለእርስዎ ወደ አእምሮ የሚመጣው? ምንድን ነው የሚከሰትለው?
አቶ ሙሉጌታ በተለይ በህትመት መገናኛ ብዙሀን ቁንጮ ነው እና በተለይ የቃላት አመራረጡ፣ የሀሳብ አሰካኩ፣ በእውነት የኢትዮጵያን ታሪክ በማወቁ የሰውን ህሊና በመገንዘቡ ለእኔ የህትመት መገናኛ ብዙሀን ቁንጮ ነው ሙሉጌታ ሉሌ። በእውነት ሁል ጊዜ በተለይ በኃላፊነት ከሌሎች ተመርጦ ስራ በሚሰራበት ጊዜ ሙሉጌታ ሉሌ ሁል ጊዜም ስራውን ሰርቶ እንደሚያመጣ በመተማመን ነበር ኃላፊነት የምንሰጠው። ብዙዎቻችን ጥራቱም ፍጥነቱም የሚደንቅ ነገር ነበር በእውነት።
የተከበራችሁ አድማጮች፣ የሙሉጌታ ሉሌን ህይወት የሚዘክረውን ዝግጅት አልጨረስንም። ቀሪውን ክፍል በነገው ምሽት ይዘንላችሁ እንመለሳለን። ለአሁን ከመሰነባበታችን በፊት አንዳንድ አጠር አጠር ያሉ የዕለቱን መረጃዎች ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ95 ሳንቲም ተመንዝሯል። የመሸጫ ዋጋ 20 ብር ከ95፣ የመግዣ ዋጋ 21 ብር ከ06 ሳንቲም ነው። አንድ ዩሮ 23 ብር ከ81 ሳንቲም፣ አንድ የእንግሊዝ ፓውንድ 32 ብር ከ14 ሳንቲም ነው። ከኢንተርኔት ማምሻውን ባገኘሁት መረጃ መሰረት ነገ ማክሰኞ ጥቅምት 2 2008 ዓ.ም አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 9 ዲግሪ ሴልሺየስ ነው የሚሆነው። ጥቅምት ገባ አይደል? 9 ዲግሪ ሴልሺየስ በጣም ይበርዳል። በጥቅምት አንድ አጥንት እንዲሉ ዛሬውኑ ጀመሩ ማለት ነው። ከታሪክ መለስ ብለን ስንመለከት ታላቁ የፋርስ ንጉሥ ሳይረስ ባቢሎንን የያዘው የዛሬ 2554 ዓመት ነው። በ546 ዓመተ ዓለም በኢትዮጵያ የጊዜ ቀመር ካሰብን ማለት ነው። ዛሬ በአሜሪካ የኮሎምበስ ቀን ነው። በኢትዮጵያ አቆጣጠር በ1436 ዓመተ ምሕረት የዛሬ 572 ዓመት ማለት ነው። ክሪስቶፈር ኮሎምበስ ሳን ሳልቫዶር ብሎ የሰየማት የካሪቢያን ደሴት ላይ ደረሰ። ባሃማስ ትባላለች ዛሬ። ክሪስቶፈር ኮሎምበስ ምስራቅ እስያ የደረሰ መስሎት ነበር ያኔ። ሰዎቹንም ታዲያ የአሜሪካውን ንፍቀ ግበብ ህንዳውያን ብሎ ጠራቸው። ህንድ የደረሰ መስሎት ማለት ነው። የአገሬው ሰዎች ዛሬም የአሜሪካ ህንዶች እየተባሉ ይጠራሉ። እንግዲህ አሜሪካ ዛሬ የኮሎምበስ ቀን ክብረ በዓሏን እያከበረች ነው። መሰነባበታችን ነው። ክቡራትና ክቡራን አድማጮች፣ በፕሮግራሙ አቀናባሪ ጽዮን ግርማ፣ በመላው ባልደረቦች ስም መሰናበታችሁ ሰለሞን አባተ ነኝ። እስከ ምሽቱ 3 ሰዓት የአጭር ሞገድ ስርጭታችን። ጤና ይስጥልን። መልካም ቆይታ።
This program has come to you from the Voice of America, Washington.